voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ወደ ሰባ የሚሆኑ ስደተኞች ለመሄድ የተዘጋጁ አብዛኞቹ ሶማሊያውያን ናቸው። ለመሄድ የተዘጋጁ ነበሩ። ስለዚህ ለጊዜው ሰርዘነው ነበረ። በኋላ ግን እንደሚታወቀው በፍርድ ሂደት ላይ እንዲቆም ስለተደረገ በረራቸው ሰርዞ የነበሩ ስደተኞች እንደ አዲስ ተመዝግበው መሄድ ችለዋል።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው ያደመጣቸዋቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
የፌዴራል ወንጀል ምርመራ ማዕከል ለምስክርነት የተፈለጉትን ዶክተር መረራ ጉዲናን ለአራተኛ ጊዜ ሳያቀርባቸው ቀረ። ለምን ማቅረብ እንዳልቻለም ለፍርድ ቤቱ ማብራሪያ አላገኘም። የተከሳሽ ጠበቅ ያለ ትእዛዝ እንዲሰጥላቸው ጠይቀዋል። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናቀርባለን።
ከምሽቱ ዜና መካከል በሶማሊያ 40 ሰዎች በምግብ እጥረትና በረሃብ መሞታቸው ተገለጠ። አሁንም በሶማሊያ ትላንት ሞቃዲሾ ውስጥ የደረሰ የመኪና ቦምብ ፍንዳታ የሞቱት ሰዎች 39 ደረሱ። ደቡብ ሱዳን ውስጥ ባሉ በርካታ ችግሮች ረሃብ ሊጨምር እንደሚችል የተባበሩት መንግስታት የሕፃናት መርጃ ድርጅት አስታወቀ የሚሉ ይገኙባቸዋል።
ሳምንታዊው ቅንብሮች ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይቀርባሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ ሰኞ የካቲት 13 2009 ዓ.ም ዝግጅቶቻችን ጋር ጥርኛ አስተናጋጆቹ አሉላ ከበደና
አዲሱ አበበ፣ ፕሮግራም የምትመራልን ብርሃን ኃይሉ ነች። የስርጭት መሀንዲሱም አብሮን ያመሻል። በቅድሚያ ግን የምሽቱን ዜና እነሆ። በሶማሊያ የሁለት ወራት ዝናብ በወቅቱ በመቅረቱ 40 ሰዎች በምግብ እጥረትና በረሃብ መሞታቸው ተገለጠ። ከብቶችም በግጦሽ እጦት እያለቁ መሆናቸው ተነግሯል። በተለይ በሶማሊላንድ 40 ከመቶ የሚሆኑ ፍየሎችና በጎች፣ በአጠቃላይ 10 ሚሊዮን የሚጠጉ ከብቶች አልቀዋል። በፊታችን ሚያዝያ እንዲሁ ዝናብ ሳይጥል ቢቀር በእነዚህ ከብቶች ላይ የሚተማመኑ ሰዎችም የምግብ እጥረት እንደሚገጥማቸው ተጠቅሷል። ከዝናብ መጥፋት ጋር ተያይዞ በሶማሊያ 6 ሚሊዮን የሚሆን ሕዝብ ለረሃብ እንደሚጋለጥ የተባበሩት መንግስታት ድርጅት አስጠንቅቋል። የሶማሊያ ብሔራዊ የድርቅ ኮሚቴ እንዳስታወቀው ምግብ ፈላጊው ሕዝብ ከገጠር ወደ ከተሞች መንቀሳቀስ ጀምሯል።
በሌላ የሶማሊያ ዜና በሞቃዲሾ የአምቡላንስ አገልግሎት መግለጫ መሰረት ትናንት ሶማሊያ ውስጥ በደረሰው የመኪና ላይ ቦምብ ፍንዳታ የሞተው ሰው ቁጥር ወደ 39 ከፍ ማለቱ ተገልጠዋል። ዋድጃር ወረዳ የሚገኙ ባለስልጣናት እንደገለጡት ትናንትና በካው ጎዴ የገበያ ስፍራ በደረሰ አደጋ በአብዛኞቹ የሞቱት ሲቪሎች ነበሩ። ቦምብ የጫነችውን ተሽከርካሪ የያዘው ተጠርጣሪ ኢላማ አድርጎ የተነሳው ሌላ ቦታ ነበር ተብሏል። ይሁንና ለረቡዕ በታቀደው የአዲሱ የሶማሊያ ፕሬዚዳንት የስልጣን መረካከቢያ ስነ ስርዓት ዝግጅት ምክንያት መንገድ ተዘግቶ ፍንዳታው ቀድሞ ሊደርስ እንደቻለም የደህንነት ባለስልጣናቱ አስታውቀዋል። እስካሁን ለፍንዳታው ራሱን ተጠያቂ ያደረገ ወገን የለም።
ደቡብ ሱዳን ውስጥ ባሉ በርካታ ችግሮች ላይ ረሃብም ሊጨመርበት እንደሚችል የአገሪቱ መንግስት፣ የተባበሩት መንግስታት የሕፃናት መርጃ ድርጅት እንዲሁም የምግብና እርሻ ድርጅት ፋኦ ገልጠዋል። ግጭት፣ የኢኮኖሚ ድቀት፣ የምግብ ዋስትና ለመኖር በደቡባዊ ዩኒቲ ክልል ረሃብ አስከትሏል። ከ100 ሺህ በላይ የሚሆኑ ሰዎች የእነዚህ ችግሮች ጉዳተኞች ሆነዋል። ከናይሮቢ የተላከውን የዘጋቢያችን ጂል ግሬግ ዘገባ አዳነች ፍሳዬ ታቀርባለች።
በምስራቅ አፍሪካ የተባበሩት መንግስታት ድርጅት የምግብ ፕሮግራም ቃል አቀባይ ቻርልስ መክደኑ የምግብ ዋስትና መጠንን በምንለካበት መሰረት ሁኔታው መባባሱን ያሳየናል ብለዋል። የተመጣጠነ ምግብ የማያገኙት በጣም ብዙ ናቸው። ሰዎች ለምግብ ያላቸው ተደራሽነት ውሱን ነው። የሚሞቱት ሰዎች ብዛት ከሚጠበቀው በላይ ነው። ስለሆነም ሁኔታው እጅግ እየተባባሰ ሄዷል ይላሉ ቃል አቀባዩ። ብዙ ሰዎች በምግብ እጥረት በሚቸገሩበት በአሁኑ ወቅት በደቡባዊ ዩኒቲ ክልል 2 ወረዳዎች ላይ ረሃብ እንደገባ መክደኑ ገልጸዋል። በእነዚህ አካባቢዎች ከባድ ግጭት ሲካሄድ በመቆየቱ ነው ለረሃብ መግባት ምክንያት የሆነው ይላሉ ቃል አቀባዩ መክደኑ። የረድኤት ሰራተኞችና ሌሎች መርዳት የሚፈልጉ ቡድኖች በአካባቢው ገብተው ምግብና ሌሎች አስፈላጊ አቅርቦቶችን እንዲያቀርቡ ለማስቻል ለመደራደር ከባድ መሆኑን ቃል አቀባዩ አክለዋል። 1 ሚሊዮን የሚሆኑ ሰዎች በረሃብ አፋፍ ላይ ናቸው ተብለዋል። የሀገሪቱ መንግስትና የተባበሩት መንግስታት ድርጅት በተናገሩት መሰረት 5 ሚሊዮን የሚሆኑ ሰዎች ከባድ የምግብ እጥረት ገጥሟቸዋል። እስከ ሐምሌ ወር ባለው ጊዜ ውስጥ ወደ 5.5 ሚሊዮን የሚሆኑ ሰዎች ወይም በግርድፉ ግማሽ የደቡብ ሱዳን ሕዝብ ከባድ የምግብ ዋስትና እጥረት ሊገጥመው እንደሚችል ገምተዋል። በሀገሪቱ ያለው የምግብ እጥረት እየተባባሰ እንዳይሄድ ባለድርሻዎች ሁሉ በቀጣዮቹ ወራት የረድኤት ጥረታቸውን ከፍ እንዲያደርጉ የደቡብ ሱዳን ብሔራዊ የስታቲስቲክስ ሊቀመንበር አይዛያ ቾላሪያ ጥሪ አቅርበዋል። የደቡብ ሱዳን የእርሻ ዘርፍ ድሮም ቢሆን ኋላ ቀርና ገና ያለማ ነው። አሁን በሀገሪቱ ያለው ሁኔታ እንዳይሻሻል እክል ሆኖበታል ሲሉ የተባበሩት መንግስታት ድርጅት የምግብ ፕሮግራም ቃል አቀባይ ቻርልስ መክደኑ አስገንዝበዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቁጥሩ ለበዛ ጋዜጠኛና ለፕሬስ ነጻነት ተሟጋችም መኖሪያና የንቁ ስራ ቦታ በሆነችው የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ሰሞኑን ብዙ መነቃቃት ከሚስተዋልባቸውና የተጋጋሉ ንግግሮችም ከሚሰሙባቸው ጉዳዮች አንዱ ፕሬዚዳንት ዶናልድ ትራምፕ በአሜሪካ የዜና ማሰራጫዎች ላይ እያወረዱ ያሉት እየበረታ የመጣ ውረፋና ዘለፋ ነው። በሌላ በኩል ግን ይሄው ሁኔታቸው እያሳሰባቸው ያሉ የአገሪቱን ደራሲዎች ስጋታቸውን እየገለጹ ድምጾቻቸውንም እያሰሙ ነው። ከመሰል ባልደረቦቻቸው አንዱ የሆኑት የሕግ መወሰኛ ምክር ቤት አባሉ ጃን መኬን ለአንድ የዜና አውታር የቴሌቪዥን ስርጭት በሰጡ ቃለ ምልልስ አምባገነኖች ሁሉ የሚነሱት እኮ እንዲህ እያሉ ነው ሲሉ ተችተዋል። ዘገባ አለን፣ ቆየት ብሎ ይቀርባል።
ዩናይትድ ስቴትስ የዩክራይን ጉዳይ በሚመለከት ሩሲያን ተጠያቂ ማድረጉ አይቀርም። ይሁንና ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ሊያግባባ የሚችል መፍትሄ በማፈላለግ ላይ ናቸው ሲሉ ምክትል ፕሬዚዳንት ማይክ ፔንስ ተናገሩ። የዩናይትድ ስቴትሱ ምክትል ፕሬዚዳንት ፔንስ ይህን ዛሬ ሰኞ የተናገሩት ብራስልስ ውስጥ ከአውሮፓ ህብረት ፕሬዚዳንት ከዶናልድ ተስክ ጋር በተገናኙበት ወቅት ነው። ጉዳዩ ቀደም ሲል እንደተገለጠው ከዩክራይን ጋር የተገናኘ ሆኖ ምስራቅ ዩክራይን ውስጥ ያለውን አመፅ ለማቆም ይቻል ዘንድ ሩሲያ የሚንስክን ስምምነት እንድታከብር ዩናይትድ ስቴትስ ትሻለች ብለዋል ምክትል ፕሬዚዳንት ፔንስ። ዩናይትድ ስቴትስና ሩሲያ ግንኙነታቸውን ስለመቀጠልም ሆነ አለመቀጠል ምክትል ፕሬዚዳንቱ የጠቀሱት ነገር የለም። ሚስተር ፔንስ ስልጣን ላይ ከመጡ ወዲህ ማለት የዩናይትድ ስቴትስ ምክትል ፕሬዚዳንት ከወዱ ወዲህ ማለት ነው ይህ የመጀመሪያ አውሮፓ ጉዟቸው ሲሆን ፕሬዚዳንት ዶናልድ ትራምፕ አዲስ የጀመሩት የአሜሪካ ትቅደም ፖሊሲያቸው ከሸሪክ አገሮች ጋር እንደማለያያቸው አስታውቀዋል።
በሌላ ተያያዥ ዜና በዩክራይን መንግስትና ሞስኮ በምትደግፋቸው ተገንጣዮች መካከል የሚካሄደው ጦርነት እንዲቆም ምስራቃዊ ዩክራይን ውስጥ የተደረሰው የተኩስ አቁም ስምምነት ዛሬ ሰኞ ስራ ላይ መዋሉ ተገልጧል። የዩክራይን ባለስልጣናት ግን ስምምነቱ ሊፈርስ እንደሚችል ይናገራሉ። በሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሙኒክ ውስጥ ይፋ የተደረገው የስምምነት መሰረት ለሁለት ዓመት በተደረሰው የሚኒስክ ስምምነት ሁለቱ ወገኖች የተኩስ አቁም ውሉን ተግባራዊ ማድረግና ወታደሮቻቸውን ከጦር ግንባሮቻቸው ማራቅ ይኖርባቸዋል። ይሁንና የጀርመን፣ የዩክራይን፣ የሩሲያና የፈረንሳይ ውጭ ጉዳይ ሚኒስትሮች የተኩስ አቁም ስምምነቱን ይፋ ባደረጉ ጥቂት ሰዓታት ውስጥ የተገንጣዮቹ መሪ አዲስ ወታደራዊ ጥቃት ለማካሄድ ማስፈራራቱ ተሰምቷል።
በመጨረሻም በሰሜን ኮሪያና በማሌዥያ መካከል ዲፕሎማሲያዊ ውጥረት አይሏል። ውጥረቱ የተባባሰው የሰሜን ኮሪያው ፕሬዚዳንት የኪም ጆንግ ኡን ወንድም ከተገደሉ ወዲህ መሆኑ ታውቋል። ኳላላምፑር የሚገኙት የሰሜን ኮሪያው ልዑክ ካንግ ኮል እንደገለጡት የሟቹ የኪም ጆንግ ናም አሟሟት በሁለቱም አገሮች የጋራ ጉዳይ ሊመረመር ይገባዋል ወይም በጋራ መታየት አለበት። ምርመራው በማሌዥያ ፖሊሶች ብቻ መካሄዱ ጥርጣሬን ያጭራል ብለዋል የኮሪያው ልዑክ። የማሌዥያ ጠቅላይ ሚኒስትር ናጂብ ራዛክ በበኩላቸው በሰጡት ምላሽ አገራቸው ማለት ማሌዥያ ሰሜን ኮሪያውያንን በመጥፎ ዓይን የምትመለከትበት ምንም ምክንያት እንደሌለና በምርመራውም ሙሉ እምነት ሊኖር ይገባል ብለዋል። ለማንኛውም የሟቹ የሚስተር ኪም አስከሬን ምርመራ ቢዘገይ ከፊታችን ረቡዕ እንደማያልፍ የማሌዥያው የጤና ጥበቃ ሚኒስትር አስታውቀዋል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁም አሉላ ከበደና
አዲሱ አበበንን። በስርጭታችን የጊዜ ሰሌዳ መሰረት አድማጮች፣ አሁን የዕለቱ አብይ ርዕስ ይቀጥላል።
እገዳ የተጣለባቸውን አገሮች ጨምሮ 70 ሰዎች ሰሞኑን ከኢትዮጵያ ወደ ዩናይትድ ስቴትስ መጓዛቸውን በአዲስ አበባ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን አስታወቀ። በአዲስ አበባ የድርጅቱ ቃል አቀባይ አቶ ክሱት ገብረ እግዚአብሔር እንደገለጡት ሰዎቹ ወደ ዩናይትድ ስቴትስ የገቡት በፕሬዚዳንት ትራምፕ ያስፈጻሚ ትዕዛዝ ምክንያት በረራቸው ተሰርዞ ከቆየ በኋላ ነው። አቶ ክሱት ገብረ እግዚአብሔርን ያነጋገራቸው ባልደረባችን እስክንድር ፍሬው ተከታዩን አድርሶናል።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር በስልክ ለአሜሪካ ድምጽ እንዳብራሩት በያዝነው የ2017 የአውሮፓውያን አመት 7500 የጎረቤት ሀገራት ስደተኞችን ከኢትዮጵያ ወደ ተቀባይ ሀገራት ለመላክ ታቅዷል። በዚህም መሰረት በአመቱ የመጀመሪያ ወር በጥር 2017 304 ስደተኞች ጥገኝነት ሊሰጧቸው ወደ ፈቀዱ ሀገራት መጓዛቸውን ገልጸዋል። ከነዚህ ውስጥ ደግሞ ከ290 በላይ የሚሆኑት ወደ ዩናይትድ ስቴትስ መጓዛቸውን አስረድተዋል። ቃል አቀባዩ እንዳሉት በኢትዮጵያ ከሚገኙ የጎረቤት ሀገራት ስደተኞች ወደ ሶስተኛ አገራት የመሄድ ወይም የጥገኝነት ጥያቄያቸው ተቀባይነት የሚያገኘው እጅግ የተወሰኑት ናቸው። ለአብዛኛዎቹ ጥገኝነት በመስጠት ዩናይትድ ስቴትስ ቀዳሚ መሆኗንም ነው የተናገሩት። በያዝነው የፈረንጆች የካቲቶር መግቢያ ላይ ወደ ዩናይትድ ስቴትስ መጓዝ የነበረባቸው የሰባ ሰዎች በረራ ግን በፕሬዝዳንት ዶናልድ ትራምፕ ያስፈጻሚ ትዕዛዝ ምክንያት ተሰርዞ እንደነበር አብራርተዋል።
እንደሚታወቀው አዲሱ የአሜሪካ መስተዳድር የማስፈጸሚያ ትዕዛዝ ከሰባት ሀገር የሚመጡ ስደተኞችን ኢሚዲየትሊ ሰስፔንድ እንዲደረግ ነበረ ተጠየቀው። ከነዚህ ውስጥ ሶስቱ እኛ ሀገር አሉ፣ የመናዎች አሉ፣ ሶማሌዎች አሉ፣ ሱዳኖች አሉ። ስለዚህ መጀመሪያ አካባቢ ትዕዛዙ እንደወጣ ወደ 70 የሚሆኑ ስደተኞች ለመሄድ የተዘጋጁ አብዛኞቹ ሶማሌዎች ናቸው ለመሄድ የተዘጋጁ ነበሩ። ስለዚህ ለጊዜው ሰርዘ ነው ነበረ። በኋላ ግን እንደሚታወቀው በፍርድ ሂደት ላይ እንዲቆም ስለተደረገ በረራቸው ተሰርዞ የነበሩ ስደተኞች እንደ አዲስ ተመዝግበው መሄድ ይችላሉ።
መቼ መሄድ ነበረባቸው? የመቼ በረራ ተሰረዘና መቼ ሄዱ? ቀኑን ካስታወሱት።
ቀኑን አላስታውሰውም፣ ግን ያን የአካባቢ ማስፈጸሚያ አዋጅ የወጣበት ማግስት አካባቢ የሚሄዱት በዛው ቀን በአንድ ቀን ሁለት ቀን በሚሄዱት ጊዜ የሚሄዱ ነበሩ። ስለዚህ የፍርድ ሂደቱ ፍርድ ቤቱ ሲያስቆመው ሌላኛውም ሁለተኛውም ኮርቱ ይህንን ሲያጸና ፓይፕላይን ላይ የነበሩ ስደተኞች እንደገና ተመዝግበው መሄድ ችለዋል።
ኢትዮጵያ እንግዲህ በዚህ በፕሬዝዳንቱ የእገዳ የማስፈጸሚያ ትዕዛዝ ከተጠቀሱ ሰባት ሀገራት የአራቱ ስደተኞች ይገኙባታል ብለው ነበረ። ደቡብ ሶስቱ ሶማሊያ፣ ሱዳን እና የመን ነው ያሉኝ። አጠቃላይ በቀጠለው ሂደት ላይስ ምን አይነት ተጽዕኖ እያሳደረ ነው አሁን እነዚህን ወደ ሶስተኛ ሀገራት ለመላክ እነዚህን ስደተኞች በሚደረገው ጥረት?
አሁን ባለው ሁኔታ የነበረንን አሰራር የቀጠልን ያለ ነው። እቅድ ይዘን ለምሳሌ በያዝነው አመት እስከ 7500 የሚሆኑ ስደተኞችን እንልካለን። እንደሚታወቀው አብዛኞቹ ወደ አሜሪካ ይሆናሉ፣ ግን ሌሎችም ሀገሮች አሉ፣ ተቀባይ ሀገሮች። ወደ እነዛ እንልካለን ብለን እየሰራን ያለ ነው። ስለዚህ አሁን ባለው ሁኔታ ይሄ ተጽዕኖ ደርሷል ማለት አንችልም።
በኢትዮጵያ የሚገኙ ከ800,000 በላይ የጎረቤት ሀገራት ስደተኞችን ለማስተናገድ ለ2017 የሚያስፈልገው በጀት 307 ሚሊዮን ዶላር መሆኑን አቶ ክሱት አስታውቀዋል። እስካሁን የተገኘው ግን 11% ብቻ መሆኑን ያመለከቱት፣ ካለፉት ልምዶች አንጻር ሲታይ ግን በአመቱ መግቢያ የሚገኘው ገንዘብ አነስ ማለቱ የተለመደ ነው ብለዋል። ለስደተኞች ድጋፍ በማድረግ ዩናይትድ ስቴትስ ቀዳሚ አገር መሆኗን የጠቆሙት አቶ ክሱት አዲሱ አስተዳደርም ይህንኑ እንደሚቀጥል ተስፋቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። የፌዴራል ወንጀል ምርመራ ማዕከል ለምስክርነት የተፈለጉትን ዶክተር መረራ ጉዲናን ለአራተኛ ጊዜ ሳያቀርባቸው ቀረ። ለምን ማቅረብ እንዳልቻለም ፍርድ ቤቱ ማብራሪያ አላገኘም። የተከሳሽ ጠበቃ ጠበቅ ያለ ትዕዛዝ እንዲሰጥላቸው ጠይቀዋል። ፍርድ ቤቱ ተለዋጭ ቀጠሮም ሰጥቷል። በነ ጉርሜሳ አያኖ ላይም አቃቤ ሕግ ማስረጃ ማሰማቱ እንደቀጠለ ነው። መለስካቸው አማሃ ነው ዝርዝሩን ከአዲስ አበባ ይላከልን።
የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ አቃቤ ሕግ የመሠረተባቸውን አሸባሪነት ክስ እንዲከላከሉ ከተወሰነባቸው በኋላ ከመከላከያ ምስክሮቻቸው አንዱ ዶክተር መረራ ጉዲና ቀርበው እንዲመሰክሩ እስከ ዛሬው ቀጠሮ ድረስ አራት ጊዜ ትዕዛዝ ተሰጥቷል። ትዕዛዙ የተሰጠው በተለምዶ ማዕከላዊ ማለትም የፌዴራል ወንጀል ምርመራ ማዕከል ዛሬም ፍርድ ቤት አላቀረባቸውም። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ዶክተር መረራ በቀጠሮ መሠረት ለምን እንዳልተገኙ ሊያብራራ የሚችል የማከሉ ሰራተኛ ይኖራል በሚል ግምት ጥሪ ቢያደርግም መልስ አላገኘም። ያቶ ዮናታን ተበቃ አቶ ሽብሩ በለጠ ዶክተር መረራ ጉዲና ለደንበኛቸው የሚሰጡት የምስክርነት ቃል በዋና የፍሬ ነገር ጉዳይ ላይ በመሆኑ ወሳኝ ምስክር እንደሆኑ አስረድተው ደንበኛቸው ላያሌ ወራት በስር ላይ እንደሚገኙ አስታውሰዋል። ስለሆነም ምስክሩ ቀርበው እንዲመሰክሩ ጠበቃ ያለ ተዛዝ ለተቋሙ እንዲሰጥና ይህም ባጭር ቀጠሮ እንዲሆን አመልክተዋል። ተከሳሽ አቶ ዮናታን ተስፋዬም ፍርድ ቤቱ ተደጋጋሚ ትዕዛዝ ሰጥቶ ትዕዛዙ አለመከበሩ ያላቸውን አመኔታ በእጅጉ እንደሸረሸረባቸው ገልጸው ፍርድ ቤቱ ትዕዛዙ እንዲከበር ያደርግ ዘንድ ተማጽነዋል። ፍርድ ቤቱም ለአምስተኛ ጊዜ ትዕዛዝ ለማዕከላዊ እንዲጻፍ አዟል። ዶክተር መረራንም ለየካቲት 27 ቀን 2009 ዓ.ም ይዞ እንዲቀርብ፣ ሌላው ምስክር በቃሊቲ ማረሚያ ቤት የሚገኙት አቶ እስክንድር ነጋም በዚህ ዕለት እንዲቀርቡ ተለዋጭ ቀጠሮ ሰጥቷል። በዚህ ችሎት በእነ ጉርሜሳ አያኖ መዝገብ የአቃቤ ሕግ ማስረጃ መሰማቱ ቀጥሏል። በአቶ በቀለ ገርባ ላይ አቃቤ ሕግ ያቀረበው የድምፅ ከምስል ማስረጃ ባልተገለጸ ምክንያት ሊታይም ሊደመጥም ስላልቻለ በአምስተኛው ተከሳሽ በአቶ አብደታ ነጋሳ ላይ የቀረበው የድምፅ ከምስል ማስረጃ ቀርቧል። በዚህ ማስረጃ ላይ የተሰሙት በኦሮምኛ ቋንቋ የተዘጋጁ ዜማዎችና ግጥሞች ሲሆን በፍርድ ቤቱ ቋንቋ ተተርጉሞ ከመዝገቡ ጋር እንዲያያዝ ፍርድ ቤቱ አዟል። በአቶ በቀለ ገርባ ላይ የቀረበውና ሊታይ እና ሊሰማ ያልቻለው ሲዲ እና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ የቀረበው ማስረጃ ለየካቲት 20 ቀን 2009 ዓ.ም እንዲቀርብ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። አቃቤ ሕግ የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ሰዎች እንዲሁም በአቶ ዮናታን ተስፋዬ ላይ ከአያሌ ወራት በፊት የሽብር ወንጀል ፈጽማቸዋል በሚል ክስ መስርቶባቸው እየተከራከሩ መሆናቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። አድማጮች፣ ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። ቀደም ብለን ያስተዋወቅነው አንድ ዘገባ መልሰን እናስታውስ። ቁጥሩ ለበዛ ጋዜጠኛና ለፕሬስ ነጻነት ተሟጋቾችም መኖሪያና የንቁ ስራ ቦታ በሆነችው የዩናይት ስቴትስ ዋና ከተማ ዋሽንግተን ዲሲ ሰሞኑን ብዙ መነቃቃት ከሚስተዋልባቸውና የተጋጋሉ ንግግሮችም ከሚሰሙባቸው ጉዳዮች አንዱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የዜና ማሰራጫዎች ላይ እያወረዱ ያሉት እና እየበረታ የመጣ ውረፋና ዘለፋ ነው ይላል። ይህ ዘገባ እየተቀናበረ ነው፣ እንደ ደረሰን እናቀርባለን። ከአዲስ አበባም ወደ ዋሽንግተን ይመልሰናል። አሁን ታዲያ አድማጮች፣ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው ስርጭታችን የእናንተን አስተያየቶች ያስተናግዳል።
ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሉላ እንዳልከው አሁን በነጻዊ ስልክ መስመር ከመጡ አስተያየቶች ለዚህ ሰዓት እናሰማና ዘገባችን እንደደረሰ እናስከትላለን። 2022059942 የውስጥ መስመር 14 የተቀበልናቸው መልእክቶች ናቸው። እንስማቸው።
አሎ ቪዎች እንዴት ናችሁ? ሰላም ናችሁ ወይ? ሰላምና ጤና ይዛላችሁ። ዛሬ አስተያየት መስጠት የፈለግኩት የኢትዮጵያ መንግስትና ተቃዋሚዎች ሰላምን ለማምጣት ለመደራደር እየሞከሩ እንዳለ ሰምተናል። ይሄ መልካም ዜና ነው፣ ጥሩ ነው። ምክንያቱም ከድርድር ከመነጋገር ከመወያየት ለኢትዮጵያ ሕዝብ አንድ ነገር አንድ ሰላም ማምጣት ይቻላል፣ አንድ መፍትሄ ማምጣት ይቻላል። ይሄ በጣም ጥሩ ነው። ተቃዋሚዎች ግን ድርድሩ ምናልባት መንግስት ትኩረት ሰጥቶታል ብለው እንደ ምክንያት ያስቀመጡት ነገር ትንሽ አልተመቸኝም። የምክትል ጠቅላይ ሚኒስቴሩ በስብሰባው መክፈቻ ላይ በድርድሩ ላይ መገኘት ፍንጭ ሰጪ ለእኔ መስሎ አይታየኝም። ምክንያቱም ሟቹ ጠቅላይ ሚኒስቴር ከቅንጅት መሪዎች ጋር እኮ ለመደራደር ቁጭ ብሎ ነበረ። በኋላ የሆነው ነገር ሁላችንም እናስታውሳለን። ስለዚህ መሆን ያለበት ድርድሩ ሰላም ወደ ማስገኘት ያደርሳል ሊባል የሚችለው የታሰሩ ተቃዋሚዎችን፣ ጋዜጠኞችን መፍታት ሲቻል እና ድርድሩ መስመር እንዲይዝ መደላደል ሲፈጠር እንጂ አንድ ምክትል ጠቅላይ ሚኒስቴር ተገኘ ተብሎ ይሄ ነገር ሰላም ጥሩ ሳይሆን አይቀርም ብሎ መገመት መልካም አይመስለኝም። ግን እንደ ተስፋ ማድረግም ደግሞ ክፉ አይደለም። ለማንኛውም ግን መንግስት ደግሞ ልብ ኖሮት የታሰሩትን ቢፈታ እጅግ መልካም ነው ላለው አመሰግናለሁ። ደረጀ ነኝ ከካናዳ ባይ።
አስተያየት ያደረሳችሁን አድማጮች በሙሉ እናመሰግናለን። እስቲ ደግሞ በዚሁ ቀጠል እናድርግና አሉላ በኢሜል ከደረሱን አስተያየቶች አንዳንዶቹን እናቀርብ።
መልካም በልሃል አዲሱ ይታየው የሽጥላ የተባሉ አድማጫችን ናቸው ቀዳሚው ከጅማ ያደረሱን ጥያቄ መሰል አጋጣሚዎችም የተካተቱባቸው ናቸው። የሳቸው መሰል ታዲያ አጋጣሚዎች ያሏቸው ብዙዎችንም ሊረዳ ይችላል። ለአሜሪካ ድምጽ ያማርኛው ክፍል የብዙ ጊዜ የፕሮግራማችሁ ተከታታይ ሲሆን ከፕሮግራሙ ብዙ ትምህርትና ቁም ነገር ያገኘውበት በመሆኑ ሳላደንቅ አላልፍም ሲሉ ይንደረደራሉ።
ቀጥሎ አንድ ያልገባኝ ነገር ስላጋጠመኝ ከእናንተ ማብራሪያና ገለጻ ስለፈለኩኝ ለመጻፍ ተገድጃለሁ። ምክንያቱ የእናንተ ፕሮግራም ማሳወቅ ማስተማር ዋነኛ ዓላማው በመሆኑ ነው ይላል። ጥያቄውን እንደሚከተለው አቀርባለሁ።
የስልክ ቁጥርህ ተመርጧል። 850,000 ዶላርም 850 ሚሊዮን ነው 50 ሺህ ነው ለከነኝ 850 ሺህ ዶላርም አሸንፈሃል። በእንደ አውሮፓውያን ዘመን አቆጣጠር በ2016 ፔፕሲ የበሚያደርገው የሎተሪ ሽልማት የሚል ሽልማት ደርሶኛል የምታውቁትን አስረዱኝ ይላሉ ይታየው።
ሌላ ማላችሁ ሁለተኛ ቁጥር ላይ
ጥቅሙና የሚከፈለው ምን ያህል እንደሆነም ተያይዞ የመጣውን የተፈቀደ የሚል በእንግሊዘኛ ነው ጽሑፉ ያለው ሰርቲፊኬት ተመልከቱ ይላሉ። በእንግሊዘኛ በሰፊው ጽሑፉ የቀረበበት ነው።
ለግንዛቤ ረዳ ዘንድ ለማስረጃነት የነበረውን ተመልክቻለሁ። አስፈላጊው ማብራሪያ እንደምሰጡኝ በመተማመን ጭምር ነው። ስለ ትብብሩ አመሰግናለሁ ይላሉ አድማጫችን።
አዲሱ ይሄ ምናልባትም በዚህ ጉዳይ ላይ አዋቂ ቢጋበዝበት ጥሩ ሊሆን ይችላል። እኛ የምናውቀውን ግን አድማጫችን ጠይቀዋልና እናስረዳቸው። በሎተሪ ስም የሚቀርቡ በርከት ያሉ ገንዘቦች ወይንም ከፍተኛ መጠን ያለው ገንዘብ አሸንፈሃል የሚል ማንነቱ ከሚታወቅ ድርጅት ጋር ተያይዞ ተቀራርቦ የሚገለጽ ነገር ይኖራል። የእሳቸውን መረጃ ተንተርሼ እንደተመለከትኩት ፔፕሲ አመቱን ወይም የተፈጠረበትን ጊዜ ለማክበር የተደረገ በሎተሪ የተሰጠ ምንም አይነት ገንዘብ የለም። 850 ሺህ ዶላሩም ለማጭበርበር የተደረገ መሆኑን የጽሑፉ መረጃ አያይዞ የቀረበው ያመለክታል። እንግዲህ ይህንና መሰል በሽልማት በሎተሪ መልክ ደርሷችኋል የሚል ደብዳቤ ኢሜይል በሚደርሳችሁ ጊዜ ማጣራት ያለባችሁ ምንጩ ትክክለኛ መሆኑን፣ ከየት እንደመጣ፣ በማን እንደተላከ፣ ድንገትም ደግሞ ጅማ ያለ ሰውን በቁጥር የሚሰጠው ሽልማት ያለመኖሩን እነኚህን ይመስላል። አዲሱ ሌላ ጊዜ በሌላ መልክ ብንመለስ በመልክ
ሌሎችም አሉ። ቅድም ወዳልነው ዘገባ እንሄዳለን። ይሄኛው እዚህ ላይ ያብቃና ቁጥሩ ለበዛ ጋዜጠኛና ለፕሬስ ነጻነት ተሟጋቾችም መኖሪያና የንቁ ስራ ቦታ በሆነችው የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ሰሞኑን ብዙ መነቃቃትና ከሚስተዋልባቸው የተጋጋሉ ፕሮግራሞችም ከሚሰሙባቸው ጉዳዮች አንዱ ፕሬዚዳንት ዶናልድ ትራምፕ በአሜሪካ የዜና ማሰራጫ ላይ እያወረዱ ያሉት የበረታ ከመጠን ያለፈ ወረፋና ዘለፋ ነው። በሌላ በኩል ግን ሁኔታው እያሳሰባቸው ያሉ የአገሪቱ እንደራሴዎች ስጋታቸውን እየገለጡ ድምፆቻቸውንም እያሰሙ ነው። ከመሰል ባልደረቦቻቸው አንዱ የሕግ የመወሰኛ ምክር ቤት አባል ጆን ማኬን አምባገነኖች ሁሉ እኮ የሚነሱት እንዲህ እንዲህ እያሉ ነው ብለዋል ለአንድ የዜና አውታር የቴሌቪዥን ስርጭት በሰጡት ቃለ ምልልስ። ሪፖርተራችን ማይክል ባውማን ያጠናቀረው ዘገባ አለ፣ ሰሎሞን አባተ ያቀርበዋል።
የአሜሪካ ሕዝብ ጠላት አሉትና ትራምፕ የዜና ማሰራጫውን። በማግስቱ ደግሞ ከትናንት በስቲያ ቅዳሜ ወደ ፍሎሪዳ ወርደው ድብደባቸውን ቀጠሉ።
የችግሩ ዋነኛ አካል እየሆኑ ነው። የነቀዘው ሥርዓት አካላት ናቸው። መገናኛ ብዙሃኑ ለሕዝቡ ውሸት ሲናገሩ ጨርሶ በቸልታ አልመለከታቸውም። ሳይጠየቁ አለመቅረታቸውን ለማረጋገጥ ማድረግ የምችለውን ሁሉ አደርጋለሁ። እነርሱ የራሳቸው አጀንዳ አላቸው። የእነርሱ አጀንዳ ደግሞ የእናንተ አጀንዳ አይደለም።
ዴሞክራቱ እንደራሴ አዳም ስኪፍ ኤቢሲ ዚስ ዊክ ለሚባል ፕሮግራም በሰጡት ቃል ግን የፕሬዚደንቱን የኃይል ቃላት በግንባር ተጋፍጠዋል።
This is something that you hear tinpot dictators say when they want
የብረት ድስት አምባገነኖች ሙሉን መረጃ ለመቆጣጠር ፈልገው ሲናገሩ የምትሰሙት ነው ይሐባባል።
እንደራሲዎቹ ለመገናኛ ብዙሃኑ የነደደ ፍቅር ኑሯቸው አይደለም ይሄንን የሚሉት እነርሱ ራሳቸውም ቢሆኑ መገናኛ ብዙሃኑ በሚሰጧቸው የዜና ሽፋኖች ላይ በየወቅቱ ቅሬታቸውን ያሰማሉ። ሆኖም ግን እንዲህ እንደ ፕሬዚደንት ዶናልድ ትራምፕ በዘለፋና በውረፋ ሲወርዱባቸው ተሰምተው አያውቁም። እንደራሲ ስኪፍ ይቀጥሉና የፕሬዚደንቱን በሕገ መንግሥቱ ላይ ያላቸውን ግንዛቤ ይጠይቃሉ።
Of all the things he has said since he became president or since the election
President ከሆኑ ወይም ከምርጫው አንስቶ ከተናገሩት ሁሉ የሕገ መንግሥቱን የመጀመሪያ ማሻሻያ የሕዝብ ጠላት አድርገው የሚያዩበት መንገድ እኔ የምወስደው እጅግ አስደንጋጭና እጅግ አሳሳቢ ማድረግ ነው። ምክንያቱም እነዚህ ድርጅቶች የሚወክሉት ያንን ድንጋጌ ነው። ኒክሰን እንኳ ያንን ያህል ርቀት ሄዶ አልተናገረም።
ሪፐብሊካኑ ሴናተር ራን ፖል በመብቶች ህግጋትነት የታቀፉ የመናገርና የፕሬስ ነጻነቶችን በትዊተር ባሰራጫቸው ሐሳቦቻቸው ለማገናዘብ ሞክረዋል። በሌላ በኩል ደግሞ ውዝግቡን ራሱንም ያጣጥላሉ።
So I see President Trump expressing his opinion rather forceful in his own his own
እኔ የማየው ፕሬዝዳንት ትራምፕ በራሳቸው የተለየ መንገድ ሐሳባቸውን በኃይል እየገለጹ መሆናቸውን ነው። ፕሬሱን ሊገድብ የሚችል አንድም የህግ ረቂቅ ማንም ሲያቀርብ አላየሁም።
የሴኔቱ የአብላጫዎቹ መሪ የሆኑት ሪፐብሊካኑ ሚች ማኮነል የትራምፕን ቃላትና ተግባሮቻቸውን ነጣጥለው ለማየት ይሞክራሉ።
I'm not a great fan of daily tweets.
እኔ የትራምፕ የለተለት ትዊቶች አፍቃሪ አይደለሁም። በትግባር እየሰሩ ያሉትን ግን ወድላቸዋለሁ።
በሌላ በኩል ደግሞ ለራሳቸው ለትራምፕ እጅግ የጠነከረ ቅርበት አላቸው የሚባሉ ሰዎችም ፕሬዚደንቱ ከሚናገሩት ራሳቸውን ለማራቅ ሲዳዳቸው ይስተዋላሉ። የመከላከያ ሚኒስትራቸው ጄምስ ማቲስ አንዱ ናቸው።
I've had some rather contentious times with the press. But no, the press as far as I'm concerned...
እኔ ራሴ ከመገናኛ ብዙሃኑ ጋር የተናነቅኩባቸው ጊዜዎች ነበሩ። ይሁን እንጂ እኔስ ከሚገባኝ ድረስ ፕሬሱ አብረነው ልንሰራ የሚገባን ዘርፍ ነው። እኔ ራሴን በተመለከተ በፕሬሱ ላይ ችግር የለብኝም።
በመላ ሀገሪቱ ጸረ ትራምፕ ሰልፎች እዚህም እዚያም እየተስተዋሉ ባሉበት ጊዜ የፕሬዚዳንቱ ጠንካራ ደጋፊዎች ደግሞ የእርሳቸውን መልእክቶች እያስተጋቡ ይሰማሉ።
He's right on point because unfortunately most of the news media distorts it and
ፕሬዝዳንቱ ትክክል ናቸው። ምክንያቱም በሚያሳዝን ሁኔታ አብዛኛዎቹ መገናኛ ብዙሃን ያዛባሉ። ለራሳቸው ጥቅም ሲሉም ነገር ይጠመዝዛሉ። አየህ እነርሱ ሂለሪ ክሊንተን ታሸንፋለች ብለው ተስፋ አድርገው ነበር። ነገር ግን ሳታሸንፍ ቀረች።
ሃሚልተን ካምፓስ ከትራምፕ ደጋፊዎች አንዱ ናቸው ይህን የተናገሩት። በሌላ በኩል ደግሞ የትራምፕ አካሄዶች አስተዳደራቸውን በችሎት ፊት ሊሞግቱ እየተንቀሳቀሱ ያሉ ወገኖችንም ሲያደፋፍርና ሲያጀግን ይታያል። ፕሬዚደንት ዶናልድ ትራምፕ ቃለ መሐላ ከፈጸሙ ከጥር 12 ወዲህ ድጋፍ እየጎረፈላቸው መሆኑን የሲቪል መብቶች ተሟጋቾች እየተናገሩ ነው።
ሰለሞን አባተን ለዘገባውና አመሰግናለን። አድማጮች ቀደም ብለን እንዳስተዋወቅነው ሌሎች የእናንተ አድማጮቻችን አስተያየቶችም አሉ። ለምሽቱ ከመረጥናቸው ያቶ ግዛቸው አበበ የተባሉ አድማጫችንን ጨምሮ ሰዓት ከተገኘልን ወደ ኋላ ላይ እናቀርባለን። አሁን ወደ ሌላ ርዕስ ነው የምንሻገረው። እንደ አውሮፓውያን የዘመን አቆጣጠር በ1973 ዓ ም ጽንስ ማስወረድን አስመልክቶ በብሔራዊ ደረጃ ከተካሄደ ክርክርና ትልቅ ስፍራ ከሚሰጠው የዩናይት ስቴትስ ጠቅላይ ፍርድ ቤት አብይ የፍርድ ውሳኔ ጋር ተያይዘው የሚነሱት አሜሪካዊቷ ከዚህ ዓለም በሞት ተለዩ ይላል። የሮይና ዌድ የህግ ጉዳይ በመባል ከሚታወቀው ከዚህ ህግ ጋር ተያይዞ ስማቸው የሚጠቀሰውንና ከበርካታ አስርት ዓመታት በኋላም ከጽንስ ማስወረድ ውሳኔ ደጋፊነት አቋማቸው ወደ ተቃዋሚነት የተቀየሩትን የኚህን ሴት ታሪክ የሚዳስስ አጭር ዘገባ ቀጥሎ እናቀርባለን።
ኖርማ ማኮርቪ ጄን ሮ በሚል ሌላ መጠሪያ የሚታወቃሉ። በቴክሳስ ክፍለ ግዛት ኬት ከተማ በሚገኝ አንድ የአዛውንቶች መኖሪያ ውስጥ በ69 ዓመታቸው በትናንቱ ዕለት ከዚህ ዓለም በሞት ተለይተዋል። ማኮርቪ የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደ አውሮፓ አቆጣጠር በ1973 ዓ ም ያን የህግ ውሳኔ በሰጠበት ወቅት የክርክሩ ልዩ ትኩረት የነበረችው ያኔዋ የ22 ዓመት ወጣት ነበረች። የክርክሩም ጭብጥ በግዚያው በራሷ ባል ያልነበራትና ለሶስተኛ ጊዜ የጸነሰችው ወጣት ጽንስ ለማስወረድ ህጋዊ መብት አለ የምትለው ወጣት ባንድ ወገን ያ መብት የለሽ ሲል ሌላው ውድቅ ያደረገው የቴክሳስ ክፍለ ግዛት በሌላ ወገን ደግሞ ነበሩ።
ማኮርቪ ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ባቀረቡት ክስ የቴክሳስ ክፍለ ግዛት በመረታቱ አሜሪካውያን ሴቶች ጽንስ ማስወረድን አስመልክቶ ያላቸውን መብት የደነገገ ህግ ሕያው ሆነ። ይሁንና ማኮርቪ በክርክሩ የቴክሳስ ክፍለ ግዛትን በረታችበት ያኔዋ 22 ዓመት ወጣት በረታችበት ወቅት ያረገዘችው ልጅ ተወልዶ ጨቅላውም ለጉዲፈቻ ተሰጥቶ ነበር። ብዙም ካልዘለቀው ጋብቻዋ ያፈራችውን የመጀመሪያ ልጇንም በተመሳሳይ ወላጅናቷ ወስደው ሲያሳድጉ ሁለተኛውን ልጇን ገና ጨቅላ ሳለ ለሌላ አሳዳጊ ለመስጠትም ተገዳ ነበር።
ያን የጠቅላይ ፍርድ ቤቱን የፍርድ ውሳኔም ተከትሎ እንደ አውሮፓ አቆጣጠር እስከ 1990ዎቹ አጋማሽ ጠንካራ የሴቶች የጽንስ ማስወረድ መብት ደጋፊ ሆነው የቀዩት ማኮቪ እንደ አውሮፓ አቆጣጠር በ1995 ዓ.ም የኢቫንጀሊካል ክርስትና እምነት ተከታይ ሲሆኑ ያን የቀደመ አቋማቸውን በመለወጥ የውርጃ ተቃዋሚ ሆኑ።
ማኮርቪ እንደ አውሮፓውያን የዘመን አቆጣጠር በ1994 ዓመተ ምህረት እኔ ሮይ ነኝ፣ ሕይወቴ የሮይና የዌድ የሕግ ጉዳይና የመምረጥ ነጻነት በሚል ርዕስ ለህትመት ያበቁት ግለ ታሪካቸውን በሚተርከው መጽሐፋቸው የዚያን የክርክርና የሕግ ሂደት እንዲሁም በወላጆቻቸው ያልሰመረ ትዳር አማካኝነት የደረሰባቸውን የተጎዳ የገዛ ሕይወታቸውንና የሱስ አምጪ አደገኛ መድኃኒቶችን ተጽዕኖ፣ የአልኮሆል ሱስ፣ ተመሳሳይ ጾታ ግንኙነትና ራሳቸውን እስከ ማጥፋት ድረስ የደረሱበትን ሁኔታ አስመልክቶ ጽፈዋል።
ኖርማ ማኮርቪ ከትናንት በስቲያ ቅዳሜ ከዚህ ዓለም በሞት ቢለዩም ቅዳሜ ትላንት ያልነውን በቅዳሜ እንለወጠው ማለት ነው።
ከትላንት በስቲያ
ትላንት ያልነው ቅዳሜ መሆኑ ይያዝልን። ኖርማ ማኮርቪ ከትናንት በስቲያ ቅዳሜ ከዚህ ዓለም በሞት ቢለዩም በርዕሰ ጉዳዩ ዙሪያ በዩናይትድ ስቴትስ ሕጎች እጅግ ግዙፍ አንደምታ ባለው ከዚያ ሕግ ጋር ተያይዞ እንደ ትናንቶች ሁሉ በዛሬና በነገዎቹም መሰል ክርክሮች ይነሳሉ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያና አካባቢዋ ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። ሁለተኛውን አጋማሽ በኦፊስ ልንጀምር ነው። ሰሎሞን ክፍሌ በሚያቀርበው ሳምንቱ ስፖርት።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በኢትዮጵያ የቅርጫት ኳስ ስፖርትን ለማሳደግና ለማስፋፋት ጥረቶች ተጀምረዋል። አቶ አሸናፊ በቀለ አዲሱ የኢትዮጵያ ብሔራዊ እግር ኳስ ቡድን አሰልጣኝ ሆነው ተመረጡ። በሳምንቱ ማብቂያ የተካሄዱ የሩጫና እግር ኳስ ውድድሮች ውጤቶችንም ይዘናል። አብራችሁን ቆዩ። በአሜሪካ ብሔራዊ የቅርጫት ኳስ ማኅበር ኤንቢኤ ትብብር ስፖርቱን በኢትዮጵያ ለማሳደግና ለማስፋፋት ጥረቶች ተጀምረዋል ይላሉ ዶክተር አሸብር ወልደ ጊዮርጊስ። በኢትዮጵያ የቅርጫት ኳስ ፌዴሬሽን ፕሬዚደንት ዶክተር አሸብር እንዳሉት በዩናይትድ ስቴትስ ኤምባሲ ድጋፍ የኤንቢኤ ከፍተኛ የሥራ ኃላፊ ወደ አዲስ አበባ መምጣታቸው የዚህ ጥረት አካል ነው። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
የተረከብነው ጽፈት ቤት የሌለው ብሔራዊ ቡድን ያላቋቋመ ፌዴሬሽን ነው ይላሉ በቅርቡ የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዝዳንት ሆነው የተመረጡት ዶክተር አሸብር ወልደ ጊዮርጊስ። ከምንም ተነስቶ በአጭር ጊዜ ውስጥ ውጤት ለማምጣት ደግሞ ትኩረታቸውን በአሜሪካው ብሔራዊ የቅርጫት ኳስ ማህበር ኤንቢኤ ትብብር ላይ አድርገዋል። በአጭር ጊዜ ግንኙነት ከማህበሩ ፈጣን ምላሽ በማግኘታቸውም የኤንቢኤ ከፍተኛ የስራ ኃላፊ በቅርቡ ወደ አዲስ አበባ መምጣታቸውን አብራርተዋል።
በጣም በጣበበ ጊዜ ነው። የተለያየ ፕሮግራማቸውን አጥፈው ነው ለኢትዮጵያ ቅድሚያ ሰጥተው በኤንቢኤ ማርኬቲንግና ፎሬን ሪሌሽን ዳይሬክተር፣ የአፍሪካ ዳይሬክተር፣
የገበያና የውጭ ግንኙነት ዳይሬክተር፣
አዎ እሳቸው ወደ ኢትዮጵያ ሚስተር ካይል ዴክለርክ የሚባሉት መጡ። ወደ ኢትዮጵያ መጥተው አሁን ብዙ ነገር ነው ሰጥተው ነው የሄዱት።
የስራ ኃላፊው በዚሁ ጉብኝታቸው ፌዴሬሽኑ በበጀት ራሱን ይችል ዘንድ ቦይንግንና ኮካኮላን ከመሳሰሉ የአሜሪካ የንግድ ተቋማት ጋር በትብብር እንዲሰራ ግንኙነት መስርተውልናል ብለዋል። ዶክተር አሸብር ራሱ ኤንቢኤ ቀጥተኛ ድጋፍ በሚያደርግበት ሁኔታ ላይም ውይይቶች መደረጋቸውን ነው ያስረዱት።
ቀጥተኛ እርዳታ የሚያደርጉበት መንገድ በፋይናንስ በማቴሪያል በፌዴሬሽኑን የሚደግፉበት ሁኔታ ላይ ሰፊ ተነጋግረናል። ስልጠናዎችን በብዛት እንደምሰጡልን በስፖርት ሜዲሲን ላይ በኮቺንግ ላይ በሪፈሪንግ ላይ
በስልጠና በዳኝነት በመሳሰሉት ላይ
ሰፊ ስልጠና እንደምሰጡልን ሰፋ ያለ ጊዜ ወስደን ተነጋግረናል። ከዚህም በላይ ደግሞ ለዚህ ሁሉ ትልቅ ድጋፍና እርዳታ ያደረገልን አሜሪካ ኤምባሲ ኢትዮጵያ ላይ የሚገኘው ነው። ከመጀመሪያው ጀምሮ ብዙ ደግሞ ይህንን ድርጅት ከኛ ጋር በመሆን ወደ ኢትዮጵያ አስመጥቶ እስከሚመለሱ አብሮን እየሰራ ትልቅ ድጋፍ ያደረገልን ድርጅት የአሜሪካ ኤምባሲና የአሜሪካ መንግስት ነው። ለዚያም ለማመስገን ወዳለሁ።
የአሜሪካ ቅርጫት ኳስ እድገት መሰረት የትምህርት ቤቶች ውድድር መሆኑን ያስታወሱት ዶክተር አሸበር በኢትዮጵያም እንደዚህ አይነቱ ውድድር እንዲኖር የመነሻ ስራ መጀመሩን አስረድተዋል። የኤንቢኤ የስራ ኃላፊ ጉብኝት የኢትዮጵያን ትምህርት ቤቶችና ዩኒቨርሲቲዎች ከአሜሪካ መሰል ተቋማት ጋር የማቀናጀት ስራ ለማቀድ እድል መፍጠሩንም ነው ዶክተር አሸብር የጠቆሙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። ወደ ቀጣይ ዘገባ እናልፋለን። ሞፋራና ሎራ ሙይር ድል ወደ ተቀዳጁበት የበርሚንግሃሙ የአዳራሽ ውስጥ ሩጫ ውድድር። ለእንግሊዛዊው ሞፋራ በአዳራሽ ውስጥ ለመጨረሻ ጊዜ ሮጦ በ5000 ሲያሸንፍ የአውሮፓን ሬኮርድ በማስመዝገብ ጭምር ነው። 13 ደቂቃ ከ916 ሴኮንድ። ፋራ በጎዳና ሩጫ ላይ ብቻ ለማትኮር ወስኗል። የስኮትላንዷ ሎራ ሙይር ደግሞ በ1000 ሜትር ያሸነፈችው የእንግሊዙን ክብረ ወሰን በመስበር ሲሆን ጊዜዋም 2:31.93 ተመዝግቦላታል። ዳም ኬሊ ሆልምስ እንደ አውሮፓውያን ዘመን አቆጣጠር በ2004 ዓ.ም ካስመዘገበችው ሬኮርድ ላይ ከአንድ ሴኮንድ በላይ አንስታለታለች። በ100ና 200 ሜትር ኦሊምፒክ ወርቅ ተሸላሚዋ ጃማይካዊቷ ኢሌን ቶምሰን በሴቶች 60 ሜትር ቀድማ ገብታለች። የዓመቱ 8ኛ ፈጣን ጊዜ ተብሎ 6.98 ሴኮንድ ተይዞላታል። ወደ አዲስ አበባ ልውሰዳችሁ። በሳምንቱ ማብቂያ የተካሄዱ የእግር ኳስ ግጥሚያዎችንና ብሔራዊ ቲሙ አዲስ አሰልጣኝ ማግኘቱን በተመለከተ ገዛኸኝ ጽዮን መስቀል አጠር አጠር ያሉ ዜናዎች ይዟል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ቅዱስ ጊዮርጊስ ወደ ቀጣይ ማጣሪያ ሲሸጋገር መከላከያ ከቀጣይ ማጣሪያ ተሰናብቷል። የአፍሪካ ክለቦች ሻምፒዮን ሊግና የአፍሪካ ኮንፌዴሬሽን ዋንጫ የቅድመ ማጣሪያ መልስ ጨዋታዎች በተለያዩ የአፍሪካ ከተሞች ትናንትናና ከትናንት በስቲያ ተከናውነዋል። የአምናው የኢትዮጵያ ፕሪምየር ሊግ ሻምፒዮናው ቅዱስ ጊዮርጊስ ትናንት በውቢቷ ሐዋሳ ከተማ በሲሸልሱ ኮት ዲዋር ባደረገው የመልስ ጨዋታ ከረፍት በፊት ባስቆጠራቸው 3 ጎሎች 3-0 ረትቷል። ቅዱስ ጊዮርጊስ ባለፈው ሳምንት ከሜዳ ውጭ 2-0 አሸንፎ መመለሱ የሚታወስ ሲሆን የትናንት ውጤቱ ተደማምሮ በአጠቃላይ 5-0 ወደ ቀጣይ ማጣሪያ ማለፉን አረጋግጧል። የቅዱስ ጊዮርጊስ ቀጣይ ተጋጣሚም የዲሞክራቲክ ኮንጎ ሊኦፖርቴስ መሆኑ ታውቋል። በሌላ በኩል ደግሞ በአፍሪካ ኮንፌዴሬሽን ዋንጫ ባለፈው ሳምንት አዲስ አበባ ላይ የመከላከያ ቡድን የካሜሩንን ያንግ ስፖርት አካደሚን 1-0 ማሸነፉ ይታወሳል። ከትላንት ወዲያ በካሜሩን ያውንዴ ላይ ሁለቱ ቡድኖች ያደረጉት የመልስ ጨዋታ በባለሜዳው ያንግ ስፖርት አካደሚ 2-0 አሸናፊነት ተጠናቋል። መከላከያ በአጠቃላይ 2-1 መሸነፉን ተከትሎ ከተከታይ ማጣሪያ ውጭ ይሆናል። ሌላው የሀገር ውስጥ እግር ኳስ ነክ ዜና፣ ላለፉት 5 ወራት አሰልጣኝ አልባ የነበረው ኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ ትናንት አሰልጣኝ ተመርጦለታል። ቀደም ሲል የኢትዮጵያ ንግድ ባንክ ላለፉት 3 ዓመታት ደግሞ የአዳማ ከተማን እግር ኳስ ክለብን ሲያሰለጥኑ የነበሩት አቶ አሸናፊ በቀለ የኢትዮጵያ ብሔራዊ እግር ኳስ ቡድን አሰልጣኝ ሆነው እንዲሰሩ ተመርጠዋል። ተመራጩ አሰልጣኝ አሸናፊ በቀጣይ በደሞዝ ክፍያና በሌሎች ጥቅማ ጥቅሞች እንዲሁም ለምን ያህል የስራ ጊዜም እንደሚቆዩ ከፌዴሬሽኑ ጋር ይደራደራሉ። በእኔ በኩል ያለው ይኸው ነው ሰለሞን።
ገዛኸኝ ጽዮን መስቀልን አመስግኜ ልሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰለሞን ክፍሌንና ተባባሪውን ገዛኸኝ ጽዮን መስቀልን እናመሰግናለን። አድማጮች፣ አሁን አፍሪቃ ነክ ርዕሶች። ናይጄሪያ ውስጥ ለሰባት ዓመታት ያህል ከቦኮ ሐራም ጋር ሲካሄድ በቆየው ውጊያ ከ18,000 ሰው በላይ ተገድለዋል ይላል። አሸባሪው ቡድን በመቶዎች የሚቆጠሩ ሴት ተማሪዎችን በመጥለፍና በጭካኔ ተግባሩም ይታወቃል። ቦኮ ሐራም ሰሜን ምስራቅ ናይጄሪያን ይቆጣጠር በነበረበት ወቅት የቀረጸው በሕዝብ ላይ የሚፈጽመው ግርፋትና ግድያን የሚያሳይ ምስል የአሜሪካ ድምፅ ራዲዮ እጅ ገብቷል ይላል። አዳነች ፍስሐዬ ነች የፕሮግራሙ አዘጋጅ፣ እንዲህ አቀናብረዋለች።
ናይጄሪያ ውስጥ ቦርኖ ክፍለ ሀገር በሚገኘው ኩምሼ የተባለ መንደር ማለዳ ላይ ቦኮ ሐራም ለመንደሩ ነዋሪዎች ግድያና የፍርሃት ድባብ የሰፈነበት ትምህርት ለመስጠት ተዘጋጅቷል። የቦኮ ሐራም ቡድን የቀረጸው ቪዲዮ ወይም ድምፅ ከምስል የመንደር ነዋሪዎች ታፍሰው የቦኮ ሐራም ታጣቂዎች ሰዎችን ሲገርፉና ሲገድሉ ለማየት መገደዳቸውን ያሳያል። እንደ መቀጣጫ መሆኑ ነው። ይህ ሁሉ የሚያደርጉት እነሱ በሚያምኑት ሰንካላ እስላማዊ አስተሳሰብ መሰረት ነው። ይህ ድምፅ ከምስል የተገኘው ቦኮ ሐራም በድብቅ በቀረጻቸው 18 ሰዓታት የፈጀ ቪዲዮ ሲሆን የአሜሪካ ድምፅ ሬዲዮ እጅ ገብቷል። የቡድኑን ጭካኔ የተመላበት ድርጊትን ቁልጭ አድርጎ ያሳያል። ቦኮ ሐራም በሰሜን ናይጄሪያ እንቅስቃሴ ከጀመረበት ከሰባት ዓመታት በላይ በሆነ ጊዜ ከ18,000 በላይ የሚሆኑ ሰዎች በናይጄሪያና በጎረቤት አገሮች አልቀዋል። ብዙዎቹ ጽንፈኛው ቡድን ችሎት በሚለው ፊት ቀርበው ነው የተገደሉት። አላህ ወአክባር ነው የሚለው። እንዲህ አይነቱ ችሎት ሁሉም ሰዎች በግዴታ እንዲመለከቱ የሚገደዱበት የመቀጣጫ ዘዴ ነው። አንድ የቦኮ ሐራም ዳኛ ጎንበስ ብሎ ሶስት ሰዎችን የተፈረደባቸውን ጥፋተኛነትና የሞት ቅጣትን ይቀበሉ እንደሆነ ይጠይቃቸዋል። የመጀመሪያው ሰው ጋምቦ አባ የፈጸምኩት በደል የለም ይላል። የተሰበሰበው ሰው ሁሉ አላሁ አክባር እያለ ይጮኋል። ከተወነጀለው ጋር የቆመ ከሃዲ ተደርጎ ሊታይ ይችላል። በተከሳሽነት የቀረቡት ሰዎች ሁሉ ጥፋተኛ አይደለንም ብለዋል። በዛ ምክንያት እጆቻቸው ታስረው ይገደላሉ። እንዲህ አይነት ተግባር ቢደገም ሌሎች አደንዛዥ እጽ የሚጠቀሙ ሰዎችም ይገደላሉ። አሁን ግን ይገረፋሉ ይላል ዳኛው። የመጀመሪያው እስረኛ ይጠራና በቆመጥ 10 ጊዜ እንዲገረፍ ዳኛው ይፈርዳል። የተሰበሰበው ሰው በእያንዳንዱ ግርፋት አላሁ አክበር እያለ ይጮኋል። አንድ ጫማ የሌላቸው ልብሳቸው የተቀዳደደ አዛውንት ደግሞ ተጠሩ። አንድ ልጅ እንኳን ሳይቀር ተጠሩና ከተሰበሰበው ሕዝብ አንዱ ተጠርቶ እንዲገርፈው ታዘዘ። ልጁም ተገረፈ። ልጁ ተገርፎ ሲያበቃ ለቦኮ ሐራም አርማ ሰገደ። ግርፋቱ ለ30 ደቂቃ ቀጥሎ ሲያበቃ የቦኮ ሐራም ሰዎቹ ዞር አሉና ተከሳሾቹ ብቻ ቀሩ። አንድ ጥቁር የለበሰ የቦኮ ሐራም አሚር የተከሳሹን ጋምቦ አባ እጆችን አስሮ ወደ መሃል ሜዳ ያመጣውና አንድ AK-47 መሳሪያ የያዘ ሰው ልቡ ላይ አነጣጥሮ ገደለው። ሁለቱ ሌሎች እስረኞችም ተራ በተራ በዛ መልክ ተገደሉ። ቪዲዮውን የሚያነሳው ሰው ራሱ አላሁ አክባር ሲል ይሰማል። የቦኮ ሐራም አማጽያን ከተገደሉት እስረኞች ጀርባ ሆነው ተንበረከኩና መሬቱን ሳሙ። በቦኮ ሐራም የፍርድ ስርዓት መጠራጠር ወይም ምህረት የሚባል ነገር የለም። እስረኞቹን ከገደሉት የቦኮ ሐራም ሰዎች አንዱ የአምላክን ፍርድ ተግብረናል ሲል በተሰበሰበው ሕዝብ ፊት ተናገረ። በቪዲዮው ላይ ያለው የጊዜ ማህተም እንደሚያሳየው ግርፋቱና ግድያው የፈጸመው እንደ አውሮፓ አቆጣጠር በ2014 ዓ.ም ላይ ነው። ቦኮ ሐራም ኩሽመን ይቆጣጠር በነበረበት ጊዜ ማለት ነው። የናይጄሪያ ወታደራዊ ኃይል ካለፈው ዓመት ወዲህ ኩምሼንና በሰሜን ምስራቅ ናይጄሪያ ያሉ ሌሎች መንደሮችን ለማስመለስ ችሏል። ይሁንና ቦኮ ሐራም አሁንም የገጠር አካባቢዎችን መቆጣጠሩን ቀጥሏል። ከሰባት ዓመታት ውጊያ በኋላ ወደ 2 ሚሊዮን ገደማ የሚሆኑ ናይጄሪያውያን ከመኖሪያቸው እንደተፈናቀሉ ናቸው። ቦርኖ ክፍለ ሀገር ውስጥ 500,000 የሚሆኑ ሰዎች በመጠጊያ ሰፈሮች ይኖራሉ። በተጠለሉባቸው ሰፈሮችም በቂ ምግብ፣ ውሃና የሕክምና አቅርቦት አያገኙም። የቦኮ ሐራም ተዋጊዎች ጽንፈኛው ቡድን ከመንደሮቻቸው የመለመላቸው ወጣት ልጆች ናቸው። ወታደራዊ አዛዦችም ለመግደልና ለመገደል ሲያዘጋጇቸው በአረብኛና ካኑሪ በተባለው ቋንቋቸው ያነጋግሯቸዋል። ምርጥ ታጋዮች የሚባሉት ግንባር ሄደው የሚዋጉት ናቸው ይላላላ ሲል ከአዛዦቹ አንዱ ይናገራል። አያይዞም ህይወታቸውን እስከሚሰጡበት ጊዜ ድረስ ወደ ኋላ የማይሉት ናቸው ይላቸዋል። በእስልምና ባላቸው የተዛባ አመለካከት መሰረት ማንኛውም በእስልምና የማያምን ሰው መገደል አለበት። በሰሜን ምስራቅ ናይጄሪያ በሚገኝ መንደር ጥቃት ለመክፈት የቦኮ ሐራም ተዋጊዎች ይዘጋጃሉ። ጥቃቱን የሚመሩት በቦኮ ሐራም ከፍተኛ አካል የተመደቡ 4 ኮማንዶዎች ናቸው። አንዱ መሪያቸው ስማቸውን ይጠራል። ቦኮ ሐራም የሚያካሂደው የግጭት ዘመቻ የሰዎችን ኑሮ አፍርሷል። በሚሊዮኖች የሚቆጠሩ ሰዎችን ከመኖሪያቸው አፈናቅሏል። በሰሜን ምስራቅ ናይጄሪያ ያለውን የማህበራዊ ኑሮ ዘይን አመሳቅሏል፣ ደምስሷልም። ቦኮ ሐራም ለ7 ዓመታት ያህል ሲያካሄደው የቆየው የሽብር ተግባር በሚሊዮኖች የሚቆጠሩ ናይጄሪያውያንን ክፉኛ አሰቃይቷል። ካለፉት የጸደይ ወራት ወዲህ ግን የናይጄሪያ ወታደራዊ ኃይል በከፈተው ጥቃት በቦኮ ሐራም ቁጥጥር ስር የነበሩትን በርካታ መንደሮችና ከተሞችን ሊያስመልሱ ችለዋል። የቦኮ ሐራም አማጽያን ይቆጣጠራቸው ከነበሩት መንደሮችና ከተሞች ሲሸሹ ካለ መስጊድ በስተቀር ሌሎችን ሁሉ በእሳት አጋይተውና አውድመው ስለሚሄዱ ከመኖሪያቸው የተፈናቀሉት ሰዎች ተመልሰው የሚገቡበት ቤት አልተረፈም። ይህ ሁሉ ቦኮ ሐራም የሚፈጽማቸው ተግባሮችን በሙሉ በቪዲዮ እየቀረጸ ከሰነዳቸው ጭብጦች የተገኘ ሲሆን በአሜሪካ ድምፅ ሬዲዮ እጅ ሊገባ ችሏል። አድማጮች፣ የቦኮ ሐራም የሽብር ዘመቻ በህዝቡ ላይ ስላደረሰው ስቃይና ውድመት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነች፣ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ ፕሮግራም ሰለሞን አባት እያዘጋጀ የሚያቀርበው ጤና ይሆናል።
በዩናይትድ ስቴትስ 43ኛ ፕሬዚደንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር ዓለም አቀፉን ወረርሽኝ ለመቆጣጠር ግዙፍ የተባለለት አስተዋጽኦ አበርክቷል። ፔፕፋር በተከታዩ ፕሬዚደንት ባራክ ኦባማም ተወርሶ ያንን የብዙዎችን ሕይወት ያተረፈ ድጋፉን ሲሰጥ ቆይቷል። የኦባማ የፔፕፋር ቅርስስ ምን ነበር? ፔፕፋር በ1996 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር መሆኑ ነው የተጀመረው። ለአምስት ዓመታት ታስቦ የነበረ ሲሆን የተመደበለት የ15 ቢሊዮን ዶላር በጀት ነበር። ያኔ መርሃ ግብሩ እንደ ቅድሚያ ያስቀመጣቸው ሕክምናን፣ መከላከልን፣ ወላጆቻቸውን ያጡና ለኤችአይቪ የተጋለጡ ሌሎችም ሕፃናትን በቅርብ መደገፍና መንከባከብን ነበር። ለአዲሱ 2017 ዓመት ለፔፕፋር ማካሄጃ 6.8 ቢሊዮን ዶላር ተጠይቋል። ይህ ገንዘብ ላለፈው 2016 ዓመተ ምህረት ተመድቦ ከነበረው በ52 ሚሊዮን ዶላር ያነሰ ነው። ከዚህ ከተቀነሰው ገንዘብ አብዛኛው ይውል የነበረው ወትሮም ከኤችአይቪ ኤድስ ጋር ተያይዞ ወይም ተዳብሎ የሚከሰተውን ቱበርክሎሲስ ወይም ቲቢን ለማከም ወይም ለመከላከል ጉዳይ ነበር። ዛሬ መድኃኒት እየወሰዱ ካሉ 18 ሚሊዮን ሰዎች 11 ሚሊዮኑ መድኃኒቱን እያገኙ ያሉት በፔፕፋር በቀጥታ ከሚደገፉ መርሃ ግብሮች ነው። ፔፕፋር ኤድስ፣ ቲቢና ወባን ለመዋጋት የተቋቋመው ግሎባል ፋንድና ሌሎችም ተቋማት እያደረጉ ያሉት መረባረብና እየሰጡ ያሉት ድጋፍ የሚሊዮኖችን ሕይወት አድኗል። ፔፕፋር የፕሬዚደንት ጆርጅ ቡሽ ግዙፍ ስኬት ተብሎ የሚነገርለት መርሃ ግብር ነው። ፕሬዚደንት ባራክ ኦባማስ እንዴት ይሆን የመሩት? የኤድስ ጉዳዮች ቃፊርና ተሟጋቹ ቡድን በምሕፃር አቫክ ይባላል መሪ ሚቸል ዋረን የሚናገሩት ፔፕፋርን ኦባማም በጥሩ ሁኔታ እንደያዙት ነው።
ፔፕፋር continues to be absolutely remarkable. If we look back on
ፔፕፋር ፍጹም ድንቅ በሆነ ሁኔታ ነው የቀጠለው። ለኤድስ ምላሽ የተሰጠባቸውን ከ10 ዓመታት በላይና የኤድስን ወረርሽኝ የ35 ዓመታት ቢጋር መለስ ብለን ስንቃኝ ፕሬዚዳንት ኦባማ በዓለም አቀፍ ልማት መስክ ታይቶ በማይታወቅ ሁኔታ የተሳካና የተዋጣለት የሆነውን ፔፕፋርን በጥሩ ሁኔታ መርተውታል።
ፔፕፋር ዛሬ ከቡሽ ውርስነት በላይ መዝለቁንም ዋረን ይናገራሉ።
We now can truly see that
PEPFAR የብዙ ፕሬዝዳንቶች ቅርስና ውርስ ሊሆን ነው። እንግዲህ የፕሬዝዳንት ጆርጅ ቡሽ ብቻ ቀጣይ መራህ ግብር አይደለም። የዩናይትድ ስቴትስ መንግስት የሁለቱም አብይ ፓርቲዎችና የፕሬዝዳንቶቹም ድጋፍ ያለው እውነተኛ ውርስ የሆነ መራህ ግብር ነው።
ይሁን እንጂ የተሻለም ሊሆን ይችል እንደነበረ ሚቸል ዋረን ይጠቁሙና ዛሬ በዓለም ዙሪያ መድኃኒት እየደረሰው ያለው ሰው 18 ሚሊዮን ቢሆንም ኤችአይቪ በደም ውስጥ የሚገኝ ሰው ቁጥር ግን ከ38 ሚሊዮን በላይ መሆኑን ያመለክታሉ።
ይህ
መራህ ግብር ፍጹም ነው? የለም፣ አይደለም። ፍጹም የሚባል ምንም መራህ ግብር የለም። ቢገኝ ኖሮ ጥሩ የሆነ የነበረውን ያህል ገንዘብ አግኝቷል መርሃ ግብሩ? አላገኘም። የበለጡ የገንዘብ ምንጮችን መጠቀም ይችል ነበር። ይሁን እንጂ ውጤቱን ስናየው በፕሬዝዳንት ኦባማ አስተዳደር አመራር፣ በሁለቱም አምባሳደሮች በኤሪክ ጉዝቢ እና ዴቢ ብሬክስ አመራር ስር የተመዘገቡትን ውጤቶች ስንመለከት በእውነቱ እጅግ ድንቅ በሆነ ሁኔታ ነው ስራው የተከናወነው።
ዶክተር ጉዝቢና ዶክተር ብሪክስ የዩናይትድ ስቴትስ ዓለም አቀፍ የኤድስ መርሃ ግብር ዳይሬክተሮች ሆነው ሰርተዋል። ፔፕፋርንም በሊቀመንበርነት መርተዋል። መርሃ ግብሩ የመዋዕለ ንዋዩን መልካም ፍሬ ያጨደው በከበዱ የምጣኔ ሀብት ሁኔታዎች ውስጥ የተከናወነና የከበዱ ሁኔታዎች በሚጠይቁት አያያዝ የተመራ በመሆኑ ነው ይላሉ ዋረን።
Funding didn't grow as much as we would have liked. It did stay largely flat. One thing to say,
ገንዘቡ እንዲያድግ የምንፈልገውን ያህል አላደገም። በአብዛኛው ጊዜ ተመሳሳይ ሆኖ ነው የዘለቀው። አንድ ማለት የሚቻለው ነገር ግን ፔፕፋር ምን ያህል ውጤታማ እንደሆነ ታይቷል። ሆኖም ይህ ለበጀቱ አለማደግ እንደ ማሳያ ወይም ማሳመኛ ሆኖ ሊቀርብ አይችልም። መረጃዎችን የሚጠቀመው በአዳዲስ መንገዶች ነበር። በጀቱ ባለፉት የመጨረሻዎቹ ጥቂት ዓመታት ተመሳሳይ ሆኖ ቢቆይም አዳዲስና በፈጠራ የታጀቡ ይበልጥ ስኬታማ የሆኑ የአቅርቦት መንገዶችና ዘዴዎችን ተጠቅመዋል።
የሚቸል ዋረን ሐሳብ ግን በመጪው ዘመን ላይ ነው። በአዲሱ የትራምፕ አስተዳደር በጀቱ ባለበት የመቀጠል ሳይሆን የመቆረጥ ዕጣ ሊገጥመው ይችላል ሲሉ ይሰጋሉ።
PEPFAR has been a critical bipartisan legacy of now two presidents and
PEPFAR የሁለቱም ፓርቲዎች ድጋፍ ያለው የሁለት ፕሬዝዳንቶች ውርስ ሆኗል። እስካሁን ላለው ጊዜ PEPFAR ካስመዘገባቸው ታላላቅ ውጤቶች ወደ ኋላ እንዳነፈገፍግ እኛ እንደ አቫክ ከአጋሮቻችንና በተለይ ደግሞ የድጋፉ ተቀባይ ከሆኑ የአፍሪካ ሀገሮች ጋር ሆነን ግፊታችንን እናጠናክራለን። የምንችለውን ያህል ወደፊት እንገፋለን። ይህ መርሃ ግብር ታላቅ ውጤት እያሳየ ያለ ኢንቨስትመንት መሆኑን ለትራምፕ አስተዳደር ለማሳመን በምንችለው ሁሉ እንሟገታለን፣ እንጥራለን። መልእክታችን ይሰማል? ይደርሳል? አላውቅም።
ፕሬዚደንት ዶናልድ ትራምፕ ለዓለም አቀፉ የኤችአይቪ ኤድስ መከላከልና መቆጣጠር ትግል ሊሰጡ የሚችሉትን ድጋፍ አስመልክቶ ያሳዩት የሚያጠግብ ፍንጭ እንደሌለ ዋረን አመልክተዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዛሬ በዩናይትድ ስቴትስ አሜሪካውያን ከመጀመሪያው ፕሬዝደንታቸው ከጆርጅ ዋሽንግተን ጀምረው ብሔራዊ መሪዎቻቸውን ቆም ብለው የሚያከብሩበት የፕሬዝደንቶች ቀን ፕሬዝደንትስ ዴይ በዓል እየተከበረ ነው። ጆርጅ ዋሽንግተን የተወለዱበት የካቲት 22 ቀን ካረፉበት እንደ አውሮፓውያን አቆጣጠር ከ1799 ዓመተ ምህረት ጀምሮ ይፋ ባልሆነ ደረጃ ሲከበር ቆይቶ ከ1885 ዓመተ ምህረት ጀምሮ ደግሞ በመንግስት በመደበኛ ደረጃ በብሔራዊ በዓልነት ይከበራል። ከዚያ በኋላም አሜሪካውያን የልደት በዓላቸው ከጆርጅ ዋሽንግተን የልደት ቀን ጋር በተቀራረበ የካቲት 12 ቀን የሚያርፈውን ሌላውን ታላቅ መሪያቸውን አብርሃም ሊንከንን ማክበር መጀመራቸውን የዛሬው ርዕሰ አንቀጽ በማውሳት ይጀምራል። ሁለቱን ታላላቅ መሪዎች በየዓመቱ በየካቲት ወር 3ኛው ሰኞ ላይ በሙሉ ቀን በዓል ማክበር የተጀመረው በ1971 ዓመተ ምህረት ነው። ጆርጅ ዋሽንግተን አሜሪካውያን ከብሪታንያ ቅኝ ግዛትነት ለመላቀቅ ባካሄዱት ጦርነት ለድል ያበቁ መሪ በመሆናቸው ለዘላቂ ዝናና ተወዳጅነት በቅተዋል። ዋሽንግተን ቢፈልጉ ኖሮ ራሳቸውን ንጉስ ሊያደርጉ ይችሉ እንደነበርና የጦር ሰራዊታቸው ውስጥ ከነበሩት በዲሞክራሲ ምስረታው ሂደት ትግስታቸውን የጨረሱ አንዳንዶቹ መኮንኖቻቸው ዘውዱን ራስ ወጭ ነው ይንገሱ ብለው ይወተውቷቸው እንደነበረ ርዕሰ አንቀጹ አስታውሷል። ጆርጅ ዋሽንግተን ይህን ሐሳብ ከአእምሯችሁ አስወግዱ ይሉ ነበር። ይህን ሐሳብ የሚሰነዝር ብርቱ ቅጣት እንደሚያገኘው በማስጠንቀቅ ጦር ሰራዊቱ እንዲበተን አዘዙ። እሳቸውም ከጦር ኃይል ጠቅላይ አዛዥነታቸው ተሰናብተው ጡረታ በመውጣት የግል ሕይወታቸውን መኖር ቀጠሉ ብሏል ርዕሰ አንቀጹ። በዚያ ወቅት አሜሪካ 13 ክፍለ ሀገሮች ልል በሆነ ኮንፌዴሬሽን እንደ ነገሩ የተሳሰሩባት ሀገር ነበረች። በቀጠሉት 6 ዓመታት አሜሪካውያን ታላላቅ ስልጣኖችን ከስቴቶች ወይም ከክፍለ ሀገሮች እጅ ሳይወስዱ በተሳካ መንገድ የሚሰራ ፌዴራላዊ መንግስት ለመመስረት ብርቱ ጥረት ሲያደርጉ ቆዩ። ያኔ ታዲያ ብዙዎች አሜሪካውያን ማዕከላዊ መንግስት በሚለው ሐሳብ እምነት አልነበራቸውም። የዚህም ምክንያቱ የፌዴራል መንግስት ባለስልጣናት በተለይም ፕሬዝደንቱ በስልጣናቸው ያላግባብ ይጠቀማሉ የሚል ስጋት ስለነበራቸው መሆኑን ርዕሰ አንቀጹ አውስቷል። በዚያ ወሳኝ ወቅት ታዲያ አብዛኞቹ አሜሪካውያን እምነታቸው ሊጥሉባቸው ፈቃደኛ የሆኑት ብቸኛው መሪ ጆርጅ ዋሽንግተን ነበሩ። እናም ያላንዳች ተቃውሞ ህዝቡ ዋሽንግተንን የመጀመሪያው ፕሬዝደንቱ አድርጎ መረጣቸው። ጆርጅ ዋሽንግተን ፕሬዝደንትነቱን በያዙበት በዚያ ወሳኝ ወቅት ዩናይትድ ስቴትስ ህገ መንግስት ነበራት። መንግስቷ ግን ገና አልተደራጀም ነበር። እሳቸው ስልጣናቸውን በለቀቁበት ጊዜ ግን ዩናይትድ ስቴትስ በዓለም ዋና ዋና ሀያላን ሀገሮች እውቅናን ለማትረፍ በቅታለች። የሀገራቸውን የምጣኔ ሀብትና አጠቃላይ የፊናንስ አቅም አጎልብተው በመስፋፋት ላይ የነበረውን የሀገሪቱን ድንበር የሚያስከብር ብርቱ የጦር ኃይልም አቋቁመው መሰናበታቸውን የዛሬው ርዕሰ አንቀጽ አውስቶላቸዋል። በአብዮታዊት ፈረንሳይ የተነሱ የዲሞክራሲ እሴቶችን ተከትሎ ብጥብጥ፣ ሽብርና ጭቆና አገሪቱን እንደወረሳት በማነጻጸር ርዕሰ አንቀጹ ጽሑፉን ሲያገባድድ፣ በጆርጅ ዋሽንግተን የተመራው የዩናይትድ ስቴትስ አብዮት ግን የተረጋጋ ዲሞክራሲያዊና ሕግ አክባሪ መንግስት ሊያፈራ መቻሉን አስረድቷል። ጆርጅ ዋሽንግተን ከሁለት የአራት ዓመታት የስልጣን ዘመን በኋላ መንበሩን በራሳቸው ፈቃድ መልቀቃቸው ለቀጣይ ፕሬዝደንቶች ሁሉ ታላቅ አርአያ መሆናቸውን አስረድቷል ርዕሰ አንቀጹ። ከዚያም ሌላ ስልጣን ከአንድ የህዝብ ተመራጭ መሪ ወደ ሌላ በሰላማዊ መንገድ መሸጋገሩን ተቆጣጥረው በማስፈጸም አሜሪካን በዚህ ወሳኝ የዲሞክራሲ መርህ ለመላው ዓለም ህዝብ ተምሳሌት እንድትሆን አብቅተዋታል በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የእናንተን አስተያየቶች እናስከትል።
ቀደም ሲል አሉላ ጠቀስ አርገሃል ግዛቸው አበበ የተባሉ አድማጭ ያደረሱን መልእክት ለአሁን ቆይቷል፣ እናስከትላለን። ስለ ፍቅር ቀን ቫለንታይን ቀን ቪኦኤ የተዘጋጀው ፕሮግራም ጥሩ ነበረ። ኢትዮጵያ ውስጥ የቀኑን መከበር አስመልክቶ የተሰጡት አውጋዥም ሆነ ደጋፊ አስተያየቶች ሚዛናዊና ትምህርት ሰጪዎች ነበሩ የሚል አመለካከት አለኝ። ከሁሉም በላይ በነገሩ ላይ ይህን የመሰለ ውይይት ማድረጉ ተገቢ ነው ይሉና ይህን መሰለ ውይይቶች በሌሎች ከውጭ ገብተው ባህልን፣ እምነትን፣ የወጣቶችን ባህሪና ሰብዕና በሚነኩ ጉዳዮች ዙሪያ ቢደረጉ ደግሞ የበለጠ ጠቃሚ ይሆናል። ስለ ፍቅር ቀን ቪኦኤ ላይ በተዘጋጀው ፕሮግራም አንድ የተዘለለ ነገር ያለ ይመስለኛል ይላሉ
አቶ ግዛቸው። ይቀጥሉናም ይኸውም ቀኑ ምን ያህል ሰዎች ወይም ወጣቶች አክብረውት ነው ለውይይት የበቃ የሚል ጥያቄ ያጭራል። ከጥቂት ዓመታት በፊት ይህ ቀን መጣ ሲባል በአዲስ አበባ ጎዳናዎች ላይ ቀያይ ልብሶችን የለበሱ ቁጥራቸው ጥቂት የማይባል ሰዎችን ይልቁንም ሴት ወጣቶችን ማየት ይቻል ነበር። በዚህ ዓመት ግን ይህ ነገር የታየ አይመስለኝም ያሉት አቶ ግዛቸው ዞር ዞር ብሎ ነገሩን በሰፊው ማየትና ድምዳሜ ላይ መድረስ ተገቢ ቢሆንም በአጋጣሚ ወደ ገበያ የወጡ ቀያይ አበቦች በብዙ ቦታዎች ገዢ አጥተው ጠውልገው ይታዩ ነበረ። ቀኑን የሚመለከቱ ማስታወቂያዎችን በጉልህ ጽፈው ካርዶችን
አበቦችን፣ ቀይ ልብሶችና ወዘተ ለገበያ ባቀረቡ ሱቆች አካባቢም ይህን ያህል ግርግር የታየ አይመስለኝም። ሐቁ ይህ ከሆነ የአሜሪካ ድምፅ ፕሮግራም ለምን የበዓሉ ግርግር ቀዘቀዘ ወይም ደብዘዘ የሚልም መሆን ነበረበት።
ለሁሉም በነካ እጃቸው የወጣቱን ወይም የየትኛውንም ዜጋ ልብ ከእምነቱ ከማንነቱና ከዜግነቱ የሚያሸሹ የውጭ ተጽዕኖዎች አስመልክቶ ተመሳሳይ ፕሮግራሞች ያቀርቡ ብለዋል አቶ ግዛቸው። ስለ አድማጫችን አስተያየት እናመሰግናለን።
ሌሎቻችን እናመሰግናለን።
ፕሮግራማችን ቢስ ተጠቃለለ። ሰላም፣ ደህና ደሩ አድማጮች።
ደህና ደሩ። የትግርኛ ስርጭት ይቀጥላል።